Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ 165 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። የሚተላለፈውን የአሜሪካ ድምጽ ሬዲዮ የቅዳሜ ሚያዝያ 2013 ዓመተ ምህረት ታቀባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጠቅስ። ከተለያዩ የትግራይ አካባቢዎች ተፈናቅለው መቀለ በሚገኙ ትምህርት ቤቶች የተጠለሉ ሁኔታ፣ ኮቪድ-19 በአነስተኛ ህይወት ላይ ያሳደረው ጫና የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ይባል
ጤና ይስጥልኝ። የተከበራችሁ አድማጮች እንደምን አመሻችሁ። ክርስቲያን ምእመናን እንኳን አደረሳችሁ። የዓለምን የሰራተኞች ቀን ዛሬ ላከበራችሁ ወይም እያከበራችሁ ላላችሁ እንኳን ለሜዳ ያደረሳችሁ። ከሰዓቱን ዜና የማሰማችሁ ሰለሞን አባተ ነኝ። ኢትዮጵያ ውስጥ እስከ ትናንት ምሽት የኮቪድ-19 መከላከያ ክትባት ያገኙ ሰዎች ቁጥር 1,114,500 መድረሱን የጤና ሚኒስቴር አስታውቋል። እስካሁን በተመርመራዎች 54,890 ሰው ኮሮና ቫይረስ እንዳለበት የተረጋገጠ ሲሆን 960 የሚኒስቴሩ መረጃ እስከተጠናቀረበት ትናንት ምሽት ባለፉት 24 ሰዓታት ውስጥ ብቻ 30 ሰዎች በኮቪድ-19 ምክንያት ማለፋቸውን ሚኒስቴሩ ዌብሳይቱና ማህበራዊ ገጾቹ ላይ ባወጣው መረጃ ጠቁሞ ኢትዮጵያ ውስጥ በኮቪድ-19 ቁጥር 3,688 በኩል ኮቪድ-19 እጅግ በበረታት ህንድ በአንድ ቀን ብቻ ዛሬ ከ400,000 በላይ ሰው ለኮሮና ቫይረስ መጋለጡን የጤና ሚኒስትሯ ቢያስታውቅም ትክክለኛው ቁጥር ግን ከተገለጸው ቢያንስ በአምስት እጥፍ ሊበልጥ እንደሚችል ባለስልጣናቱ ተናግረዋል። ህንዳውያን የኮቪድ-19 የጥፋት አቅም ፈጥነው ካልተገነዘቡ ወደ ከፋ መካገብ ተነጠቁት የዩናይትድ ስቴትስ የተላላፊ በሽታዎች ባለሙያ አንቶኒ ፋውቺ ሀገሪቱ ራሷን ሙሉ በሙሉ እንድትዘጋና የቫይረሱን መዛመት እንድትገታ መክረዋል። እዚያው ህንድ በመዲና አንድ ሆስፒታል የኮቪድ-19 ሕክምና መተኛዎች አካባቢ የተነሳ ቃጠሎ 18 ሰዎችን መግደሉን ባለፈው የሆነ ማንም ሰው ክትባት እንዲወስድ ዛሬ ጥሪ ብታደርግም የክትባት ጣቢያዎቹ ግን በቂ አቅርቦት እንደሌላቸው እየተናገሩ ነው። ከ1.3 ቢሊዮን ህንዳውያን የተከተበው 2% ብቻ ነው። ዩናይትድ ስቴትስ እና ሌሎችም ሀገሮች ለህንድ እየላኩ ያሉት አጣዳፊ እርዳታ እየደረሰ መሆኑና ዋሽንግተን የኦክሲጅን የፈጣን ምርመራና የክትባት ማምረቻ አቅርቦቶችን እንዲሁም የኮሮና ቫይረስ መከላከያ ቁሳቁስ መላኳ ታውቋል። በዚሁ በበረታው የህንድ የተለያዩ የኮሮና ቫይረስ አይነቶች መስፋፋት ምክንያት ዩናይትድ ስቴትስ ከፊታችን ማክሰኞ ጀምሮ የሚጸና የጉዞ እገዳ ጥላለች። ሮይተርስ ባሰራጨው ዘገባ መሰረት አሜሪካዊ ዜግነት የሌላቸው ተጓዦች ወደ ዩናይትድ ስቴትስ እንዲገቡ የማይፈቀድ ሲሆን ተመሳሳይ እገዳ በደቡብ አፍሪካ፣ ብራዚል፣ እንግሊዝ፣ አየርላንድ፣ የአውሮፓ ህብረት፣ ቻይናና ኢራን ላይ ተጥሎ ቆይቷል። የሶማሊያ ፕሬዚደንት የስልጣን ዘመን እንዳቱ ህግ አውጪዎች ዛሬ ወሰኑ። ይህ የፕሬዚደንቱ የስልጣን ዘመን በሁለታዘም እንደራሴዎቹ ቀደሪቱ ከገባችበት የፖለቲካ መፋጠጥና ውጥረት ሊያወጣት እንደሚችል ተነግሯል። ይህንን በአንድ መቆላት የተላለፈው ውሳኔ እንደሚያከብሩና ያውን ሄድ የሀገሪቱን የጸጥታ አመራር ለጠቅላይ ሚኒስትሩ እንደሚያስረክቡ ፕሬዚደንት መሐመድ ፈርማጆ ዛሬ አስታውቀዋል። ማዕከላዊ አፍሪካ ተገደሉት ፕሬዚደንት ኢድሪስ ዴቢ ልጅ የሚመራውን ወታደራዊ መንግስት በመቃወም የወጡ ከ700 በላይ ሰዎች መታሰራቸውን የመንግስታቱ ድርጅት ትናንት አስታውቋል። የሲቪል ማህበረሰብ ድርጅቶች የበለጡ የተቃውሞ ሰልፎች እንዲደረጉ ጥሪ እያስተላለፉ ሲሆን በፕሬዚደንት ዴቢ ላይ ለተፈጸመው ግድያ ተጠያቂ ነው የሚባለው አማጺ ቡድን ጊዜያዊውን መንግስት ለመጣል እየዛተ መሆኑ ተዘግቧል። ከትናንት በስቲያ አንድ ወታደራዊ ሄሊኮፕተር መጥተው መጣላቸውን ቢናገሩም መንግስቱ ግን ሄሊኮፕተሩ የወደቀው በራሱ ባጋሙ ችግር ምክንያት የዋና ከተማይቱን ጃሜና ጎዳናዎች ተከታታይ ጥበቃ ስር ያለ ሁከት ያሉ ሲሆን መንገዶች ላይ የሚታዩት በሶስተኛው የቅዱስ ረመዳን ሳምንት ለጸሎት ወደ ይባላል ነው። ወታደራዊው አስተዳደር ስልጣን እንዲያስረክብ የሚጠይቁ ሲክ ማህበራት ከፕሬዝዳንቱ ህልፈት በኋላ አስተዳደሩ መተላለፍ የነበረበት ወደ ብሔራዊ ሸንጎ ነው በሚል እየተከራከሩ ነው። የዩናይትድ ስቴትስ እና የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ወታደሮቻቸውን ከአፍጋኒስታን ዛሬ በይፋ ማውጣት መጀመራቸውን ዋይት ሃውስ እና ወታደራዊ ባለስልጣናት አስታወቁ። ፕሬዚደንት ባይደን ሰራዊታቸውን ማውጣት የሚጀምሩት ዛሬ እንደሆነ ቀደም ሲል አስታውቀው የነበረ ቢሆንም የተለያዩ ትጥቅና ሌሎች መሳሪያዎች ግን ከሳምንታት በፊት መልቀቅ መጀመራቸው ተዘግቧል። አፍጋኒስታን ውስጥ ከ2500 እስከ 3000 የሚደርሱት የአሜሪካና ወታደሮች በሰሜኑ የበጋ ወራት ማብቂያ ላይ ሲወጡ በአሜሪካ ታሪክ እጅግ የተራዘመ የተባለው ጦርነት እንደሚያከትም ተገልጿል። ዩናይትድ ስቴትስ እና ኔቶ ወደ አፍጋኒስታን የዘለቁት የ1994ቱን የሽብር ጥቃት ተከትሎ በወቅቱ የታሊባን መሪዎች ከለላ ተሰጥቷቸዋል የሚባሉ ሽብርተኞችን ለማደንና ለማሳደድ እንደነበረ ይታወሳል። ኢራን ኒውክሌር የጦር መሳሪያ እንዳታመርት ለማስቆም ቀደም ሲል ተገብቶበት የነበረው ውል ፈራሚዎች ዩናይትድ ስቴትስን ወደ ውሉ ለመመለስ ተኛ ዙር ድርድራቸውን ዛሬ ኦስትሪያ ዋና ከተማ ቪየና ላይ ጀምረዋል። የቀድሞው ፕሬዝዳንት ዶናልድ ትራምፕ የዛሬ 3 ዓመት አካባቢ ሀገራቸውን ከውሉ ካሰጡ በኋላ ተንጠላጥሎ የቆየ ሲሆን ውሉ የጦር መሳሪያዎቹን ላታመርት በመተኩ ተውባት የነበሩ ማዕቀቦች እንዲነሱ ነበር። ከዛሬው ድርድር በኋላ ልዑካኑ ወደ የሀገራቸው ተመልሰው መልሳቸው የሚሰጧቸውን መመሪያዎች እንደሚቀበሉ የኢራን የውጭ ጉዳይ ሚኒስቴር አመልክቷል። ፕሬዝዳንት ባይደን ውሉን የሚደግፉ ሲሆን የተፈረመውም እርሳቸው በመከተል ፕሬዝዳንትነት ያገለግሉ በነበረበት የኦባማ አስተዳደር ዘመን እንደነበረ ይታወቃል። ካሜሮን ተራራ ከትናንት በስቲያ ለሊት በተፈጠረ ያምረጋገጥ ከ45 ሰዎችና ከቆሰሉት 100 ሰዎች መካከል አሜሪካውያን እንደሚገኙበት በእስራኤል ያልካሰል 2 ካናዳውያንም ከሞቱት መካከል እንደሚገኙ ጠቅላይ ሚኒስትር ጀስቲን ትሩዶ ትናንት አረጋግጠዋል። ከሞቱት መካከል የ32ቱ ማንነት ለይቶ ማወቁን የእስራኤል ጤና ጥበቃ ሚኒስቴር ገልጿል። የተከበራችሁ አድማጮች ለዜናው የተያዘው ሰዓት አበቃ። መልካም የትንሳኤ በዓል። ለቀሪ ዝግጅቶች ወደ አዳነች ለመልሳችሁ አብራችሁን ቆዩ። ጤና ይስጥልኝ።
አድማጮች በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @voa amharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-14። አድማጮች ወደ ቀዳሚው ዝግጅታችን እናምራ። በመቀለ ማይወይን ትምህርት ቤት ከተለያዩ የትግራይ አካባቢዎች የገቡ ከ7000 በላይ ተፈናቃዮች ተጠለው እንደሚገኙ ተወካዮቹ አቶ ተስፋይ ብርሃኑ ለአሜሪካ ድምፅ ተናግረዋል። ደግሞ ከ3000 በላይ ተፈናቃዮች እንደተጠለሉ አቶ ሀብቶም ጸጋይ ገልጸዋል። ተፈናቃዮቹ የተጠለሉባቸውን ቦታዎች ጎብኝቶ ያነጋገረው አለም ፍስሐ የሚገኙበትን ሁኔታ ያስደምጠናል።
በመቀለ ማይወይን ትምህርት ቤት ብቻ ከተለያዩ የትግራይ አካባቢዎች የመጡ ተፈናቃዮች ከ7000 በላይ መኖራቸውን የተፈናቃዮች ትምህርት ቤት ተጠለው የሚገኙ ተፈናቃዮች ከደቡባዊ ዞን ትግራይ፣ ከምስራቅ ዞን፣ ከምዕራብና ሌሎች ቦታዎች ተፈናቅለው ከመጡ 1 ወር አካባቢ አድርገዋል። በማይወይን ትምህርት ቤት 1622 አባወራዎች ሲገኙ በዚህ ከ1 ወር በላይ የነበራቸው ቆይታ በመንግስት በኩል የተደረገላቸውን እገዛ አለመኖሩን ይናገራሉ። ተስፋይ ብርሃኑ ከምዕራብ ትግራይ ነው የመጣው። ከአስተባባሪ ኮሚቴዎች አንድ ነው። ተስፋይ ከምዕራብ ወደ መቀለው ያገዛውን ነገር እንዲህ ይገልጸዋል።
መንገድ ላይ በጣም አስጠቃቂ ነው። ከ25 ተነስቼ ከሁመራ ተነስቻለሁ። ከሁመራ ከተነሳው በኋላ ደግሞ መንገድ ለመንገድ የሚሞቱ የሞቱትም ብዙ ሰው ነው ያየው። ስለዚህ በዛ በጣም መንገድ ነው የመጣ ነው። እዚህ በሄድንበት ሀገር ሰላም ይቆየናል ብንል የሄድንበት የገባንበት ሀገር ሰላም አለመኖሩ እስከዚህ ድረስ ደርሰናል። መጀመሪያ ከሁመራ ተነስተን ሽሬ ገባን። ከሽሬ ወደ ተምቤን መጣን። ከተምቤን ደግሞ ውጊያ ሲነሳው እንደገና ወደ አድዋ ተመልሰን በአድዋ አድርገን በአድግራት አድርገን መቀሌ ገባን። ተፈናቃይ 7064 ሰው አለ። ስለዚህ እነዚህ በአባወራ ስታይ 1622 አባወራ አለ። እስካሁን ድረስ በመጠለያ ቆንጆ ብለን ልናስበው እንችላለን። ይህን የድሮ ተሰርቶ የቆየ ንብረት ነው። ትምህርት ቤት ስለሆነ እዚህ ገብተን ከዛ በኋላ ግን እርዳታ ያደረግልን ማህበረሰብ ብቻ ካልሆነ በስተቀር ሌላ የተደረግልን ድጋፍ በመንግስት ይሁንም ውጭ ገባሪ ሰማይ ምናምን የሚባሉ የተደረግልን ነገር የለም። ዩኒሳር የሚባሉ 500 እቃዎች አሉ፣ እስከነ ኮበርታው እስከነ ምንጣፍ ምናምን ያለው ዩኒሳር 500 ሰጥቶናል። ከዛ ደግሞ እንደገና ደግሞ ማህበር ድንግል ደቅ ፍቁራት የሚባላሉ እነሱ ደግሞ 50 ኩንታል ፊኖና 16 ካርቶን ከሁለት ፍሬ ዘይት ሰጥቶናል። ባለ 5 ሊትር መቀሌ ዩኒቨርሲቲ ደግሞ 200 ፍራሽ ሰጥቶናል። የመቀሌ ህዝብ ግን ፊኖ ያመጣል፣ ጤፍ ያመጣል፣ ዘይት ያመጣል፣ ክክ ያመጣል። መቀሌ ነው ያቆየነው እስካሁን።
ትግራይ ውስጥ የመጣ ከ20 ቀን በላይ ያሳለፈ ዱቄትና ዘይት ተከምሮ ይገኛል። ይህ ዱቄትና ዘይት በቀይ መስቀል በኩል በኢትዮጵያ ሚዲያዎች የመጣ መሆኑን ተስፋይ ነው።
ከደብረ ብርሃን አካባቢ የተመረተ ነው። ከዛ በኋላ ግን ኤክስፓየር ዴት የለውም፣ የተመረተበት ቀን የለውም፣ ሁሉ ክፍት ነው ያለ። ስለዚህ ዘይት ደግሞ በወረቀቱ ከወረቀቱ ላይ ነው ማህተም የተመታችው። ቲተር ነው። ቲተር ደግሞ ማንኛውም ባንክ ቤት ባንክ ለራሱ ዛሬ ሄደህ ልታወጣ ስትል በቲተር መጥቶ እዚያውን ጊዜ ነው የሚሰጠ። ስለዚህ ቲተር ነው የተመጣው። ጀሪካኑ ላይ ኤክስፓየር ዴት የለውም። ስለዚህ ይህን አንቀበልም ብለን ህዝቡ ጠቅላላ አንቀበልም ብሎት ነው ዝም ብሎ ቁጭ ብሎ ያለ። ይህን ከመጣ ወደ 22 ቀን ምናምን ያደርጋል። ያመጣው ግን ቀይ መስቀል ነው የምናውቀው እኛ። ቀይ መስቀል ነው ይዘት የመጣ። ቀይ መስቀል ደግሞ አንሳልን እንዳልንበት ጊዜ ደግሞ አሁን ሊያነሳልን አልቻለም። ምርመራ ሂደዋል። ምርመራ ውስጥ ተረጋግጦ የሚመጣ ይቆይ ምናምን ነው የሚሉን ሚዲያዎች። 3 ሚዲያ ነበሩ ኢንተርቪው የተደረጉ ሰዎችም አሉ። እነሱ እንደ ነዋሪ ሆኖ ነው እርግጠኛ ሆኖ እንደ ነዋሪ ሆኖ ነው የሚናገሩ የነበሩ፣ ግን ከነሱ ጋር ከማኪና ጋር አብሮ የመጡ ናቸው። በህክምና ሜዳ የመጠጥ ውሃ እስካሁን ድረስ በቀይ መስቀል ነው፣ ግን በጣም አነስተኛ ነው። እዚህ ያለ ነው ህዝብና ያለ ታንከር በጣም ነው የሚለያየው። ሚዘውን 15000 ሊትር ብቻ ቢዝነስ ነው። 15 ሊትር ሚዝ አንድ 10000 አንድ ደግሞ 5000 ሚዝ ሊትር ታንከር ነው ያለን፣ ግን አይበቃም። በቀን 2 ጊዜ 3 ጊዜ ነው የሚሞላው በታንከር አድርጎ መጥተው በማኪና።
በማይ ወይኒ የተፈናቃዮች ማቆያ ትምህርት ቤት ከምዕራብ ሁመራ የመጣችው ርግበ ፍሳት ትባላለች። ርግበ በመንገድ ላይ ማጥ መከራ ከመጋጠሟ ባሻገር እዚህ ማቆያ ከገባችም እንዳታ እንዳላገኘች ትናገራለች።
የወጣ ነው በአንድ ሲሆን መንገድ ላይ በቃ በጣም በዛም በዛም ተኩስ ሲበዛብን የተመቱ መኪኖችም ነበሩ። በበረራም ያው አደጋ መኪና ደርሶብን እዛ መንገድ ላይ ያው ብዙም መኪና የለም። በእግራችን እስከ ሽሬ እየተጓዝን በአምስተኛ ቀናት ሽሬም እዛ እንትን ሲሉ ከህክምና እያለን ውጡ ሲባል አክሱም መጣም። አክሱምም እንደዛ ውጡ ሲባል ያው ገጠር ሄደን ገጠር ቆየን። ከዛ መንገዱም እዚህ ለማጣ የመምጣትም ዝግ ነው። ጥር 29 እዚህ መጠለያ ላይ ያው ግቡና ያው ምንም መጠለያ የሌላችሁ ሰዎች ግቡ ተባል። ጠርገን ገባን። ይኸው በግለሰብ በነዋሪዎቹ የመቀሌ ነዋሪዎቹ በህዝብ እየተረዳን ነው። እስካሁን የሚበላም የሚጠጣ እስካሁን አረባን ምንም አይነት ያገኘ ነው እርዳታ ነገር የለም። ዱቄትም ሆነ ስንዴም ዘይትም ምንም ከመንግስት ይችን የተባለች ስጦታ የመጣ እርዳታ የለም። ጭራሽ በውጭ ላለው አላውቅም። እዚህ መጠለያ ያለን ግን ምንም አይነት አንድ ሰው ያገኙ ለአራስ ምናምን አንዳንድ የተሰጠ አለ። ሌላው ግን አብዛኛው ሰው ያው ሲሚንቶ ላይ ነው በቃ የሚተኛው። ብርዱም ላይ ዱቄት አለው ነጥቅን ነው። የተመረተበት ቀን ይገልጻል፣ ኤክስፓየር ዴቱ አይገልጽም። ከአዲስ አበባ ይዘን መጣን ብለው ቀረን እንመጣለን እርዳታውም ቀጣይ ነው ብለው ነበር የመጡት። ስናየው ኤክስፓየር ሲሆን እኛም አንቀበልም አያስፈልገንም ብለን ጮሁን። ከዛ በኋላ እሱን ጥለው ሄዱ። በህክምና መዳ ይሻሉ ዶክተሮች አሉ ያዩናል ይመጣሉ። ግን መድኃኒቱ እዚህ ሊታመም ይችላል ምንም አይነት ንጽህና የለም ሁሉም ነገር ስለሌለ። ግን ሞላለ ይሄ ብቻ ይሰጣል እንጂ በህክምና መዳ አሁን ለራሴ ተጎጂ ነኝ የአይን ችግር አለብኝ ህክምና ብለው ሲመጣ ነገር የለም እስካሁን።
ሌላው ቀንጣው ተስፋ ዮሐንስ ይባላል። ተስፋይም በመንግስቴ የሚደረገው ገዛ የለም ነው የሚለው።
መንገዱ ክፉ ነበር፣ መጥፎ መንገድ ነው ነበር። ከወረዳ ይሮብ መጠረቻ ጉንደ ጉንደ ጨለማ ያለ ገደል በረካ ገብተን ከበረካ አድራት ወደ ቀኝ ላይ ቀርቶ ሳለ እዚህ በእግር 10 ቀን ምናምን ገብተን እና መጣን። ከዛ መፋነ ከውብሮ ምንም መጠለያ ያለ በጣም ህዝብ ብዙ ነው። ግማሹ ማይረባ ፍርናሽ ፍርናሽ አገኝቷል። ግማሹ ደግሞ ምንም ሲሚንቶ ላይ እንትን መተመለ ላይ የተኛ ያለ ነው ያለ ምንም የለም። ህክምና ደግሞ ለሲዮቶት ብሎ ትንሽ ይመጣል። የመቀለ ህብረተሰብ ያመጣ ትንሽ ዱቀት አለ፣ ግን እንዴት ብሎ ይሰራል? ኤሌክትሪኩ የለም፣ ምንም የለም እዚህ ጨለማ ነው ምንም አይነት ምንም የለም ህክምና ይቻላል ሌላ ቦታ ይልካሉ እዚህ ምንም የለም አሁን የማይታየ ነው ሌላ ቦታ ይልካላችሁ ወራጅ ይስጣሉ እዚህ ይልካሉ ግን መድኃኒት ያላችሁ ምናምን ብሎ የቆሞቾች አሉ ችኮር በስታሉ ሌላ ሌላ ብዙ በስታሉ ይሄው ህክምና የተሻለ ነው ግን ምንም አይመለም
በማይ ወይ ትምህርት ቤት ተጠልለው የሚገኙ ተፈናቃዮች የመቀሌ ከተማ ማህበረሰብ ደጋግሞ ማመስግነዋል የመጀመሪያ የተፈናቃዮች መጠለያ በመቀሌ የሚገኘው ቅሳነት ትምህርት ቤት 751 አባወራ የሚገኝበት 3708 ተፈናቃዮች እንዳሉ የተፈናቃዮች አስተባባሪ ሀብቶም ጸጋዬ ገልጸዋል
ለቀጣሚ ትራክተሮች ይዘን ተነስተን ተከዜ ገልጸናል ማለት ተከዜ ስንገባ እንግዳም በኤርትራ የመጣ ከበር መሰረ መኪናዋ ላይ ዋለ ያው የፈጣሪ ነገር ስለላለው ነው ከመኪና ሩቦን የወረድነው ምግብ ሶስ ስለማጥልን ወርደን ዘጋ መኪናው አቃጠለች ተከታተል ሸራም እንዳዲስ በትብት ተነሳ ተበራህበራ መቀለ ገብተን
የተፈናቃዮች አስተባባሪ ሀብቶም ጸጋይ ቅሳነት ትምህርት ቤት የሚገኙ ተፈናቃዮች በመቀለ ህብረተሰብ ንገዛ ይላል
ያው መጀመሪያ ስንገባኛ ምንም ይዘነው የመጣን ነገር የለም بس የለበስነው ልብስ ብቻ ነው ይዘን የመጣነው እዚህ ጋር ስንመጣ ያው ህብረተሰቡ ሲደፍተው ይመጣል አንዱም ልብስ ይዞ ይመጣል አንዱም ውሃ ተሸክሞ ይመጣል መጀመሪያ ስንገባ ማለት ነው ያው ግዳጅ የመንግስት ቢሆንም ሊሰራው ይገባው ነበር ለተሰራው ያው ህብረተሰቡ ግን እኛ አልተወንም ያው የተለያየ እና ሩርዘር ስታንስ እና ሙላይለ ስላሴ እነዚህ ቸርች ቤተክርስቲያኖች አማርያም ሁሉም የተለያየ ቤተክርስቲያኖች ጨምሮ እያሰባሰቡ ምግብ ስንጠቀም ቆይተን በኋላም ለየት ባለ መልኩ ህብረተሰቡ አብዛኛው እየመጣ እየጎመኘ እንዳትራቡ እንዳይላችሁ ያለ የራሱን ልብስ እየሰጠ የራሱ ምንጣፍ እየሰጠ ያደረሰን
ሀብቶም በመንግስት በኩል የሚደረግ ገዛ በማረት ለአንድ ሰው 15 ኪሎ ለወር የአራት ወር ታክለው ተገኙ ተፈናቃዮች አሉ ለመኪና ጭነው አምጥተው ለጥቂት ሰው ሰጥተው የመለሱት ጊዜም አለ ለሚመለከታቸው ተናግረናል ችግራችን ለመፍታት አይደለም ብለዋል ሀብቶም ጸጋይ
በመንግስት ደረጃ ስንለው የመጀመሪያ ከመንግስቱ አንጻር ስናየው ጋር መንግስቱ ለ30 ኪሎ 30 ኪሎ ተብሎ መጥቶ ነበር መኪና ተጭነው የተወሰነ ሰው እንደተሰጠ 95 አካባቢ እንደተሰጠ ነው ፊኖ ይዞት የተመለሱት ማለት ነው በምን ምክንያት እንደተመለሰ ብዙም ጠለቅ ብዬ ማቀው ጉዳይ የለም ለምንድነው እንዴት ነው ብዙ ማቀው ነገር የለኝም መጀመሪያ ሰነድ ስለነበረ ያው እዚህ መስጠት ነበረበት ለህዝቡ ያልወሰደ ሰው በአብዛኛው ነበር ወደ 1000 ፊኖስ መውሰድ አልነበረበት በላይ ያለው አማራር ብዙ ስለማናቀው ሄደን የጠየቅነው አካል በኋላ ግን ጠይቀን ነበር እንደዚህ እንደዚህ አይነቶች ነገሮች ነበሩ ሲመጡ እንደምሉ ነገ እንደብራ ደስታ ሲመጡ ተናግረን ነበር ያው ግን መልስ የተሰጠ መልስ የለም ያው እስኪ ቆይና ያዋለን በምን ምክንያት ነው አሉ ከዛ በኋላ ግን ተመለሱ የጠየቀን ሰው የለም እሱ የመቀለ ከንቲባ ከስተቶች ያሉ ለመነጋገር ተብለን እንጠራለን አሁን እሱ ምንድነው የሚለው የፍጥጭ አይነት እናቀቀና ብዙ ንብረት ብዙ ሀብት ተጠን የመጣነ ምክንያቱም እኔ ተውኩትን ነገር አሁን ብናገር እኔ ምንም ትርጉም የለው ፋይዳም የለው ነጥብ ከጂ ላይ አይደለም ያለው የሚያቀሰው ብቻ ነው ማቀው እዚህ ያለው ህዝብ አሁን ከፖለቲካ አንጻር ይችላል በንግድ የሚኖር በሆቴል የሚኖር በሌላ ሌላ ስራዎች የሚኖር ህብረተሰብ ነው ያለዚህ በቃ አንድ አማራርቆ ለአንድ ሰው ወደ ቀኝ ብሎ ሊመራ ከሆነ መጀመሪያ እሱን ነው ማስተካከል ያለበት እሱን የራሱን አቋም ማስተካከሉ ለሰው ልጅ ላስተካክል ይችላል
ሌላው ተፈናቃይ ወይዘር ሀርጉ ትባላለች ወይዘር የስኳር ህመም በሽተኛ ናት በመጀመሪያ ከመራፍ ተፈናቀል ከስምንት እስከ 9 ቀናት መድኃኒት በማቋረጥ ህመም የጸንተብኝ እስከ መደርሽ ነበር ትላለች
እናቶች አሉ መንገድ ላይ የወለዱ አሉ ችግር የደረሰባቸው አሉ አባት የተለያየ ወንድምና እህት የተለያየ አሉ ልጆቻቸው እንኳን ትሚያርሳቸው አጥቶ የሞቱ ልጆቻቸው አጥቶ የመጡም አሉ ዳር 8 የገባ ገብቷል ያልገባ ወደ ሱዳን ብዙ የሱዳን ቦታዎች አሉ ይሄደ ሰው አለ ያው መቀሌ ላይ መጥተንም ቁርስም እንደ እስቲ ያገኛ ማግኝቷል ያላገኘም አለ ሁላችን እኩል አይደለም እንጣፈቀ በኩሌ ከሆነ እኔ ማላገኘም ያገኘም አለ እኔ ሲወሰድ ጊዜ ህክምና ላይ ነበር በዛ በበሽታው ምክንያት ያጋጠመኝ ገና መድኃኒት አቋርጬ ስለነበረ እዛ ከሁማራ እንደመጣው አቋርጬ ስለነበር ያው ለ8 9 ቀናት አቋርጬ ዜሮ ሆኜ ለመሞት ደርሼ አይደር ህክምና ተኝቼ ነበር ለሁለት ወር ሙሉ አይደር ህክምና ተኝቼ ነበር ያው አምስት ስኳር ታማሚዎች አለን ትብብር አድርጎ መድኃኒት ያመጡልና አለ በወራ አንዳንድ መድኃኒት ምን ይወሰደው የሶስት ወር መድኃኒት ያመጡልን ሰዎች አሉ በግለሰብ አምጥቶ ህክምና ላይ ነው ያለ እና ላይ ተኝቼ ነበር አይደር ዶክተር ፊልሞን የሚባላል አንድ በግሉ ራሱ ያስተመመኝ ነበር
አቶ ታደሰውልን ፍየለሽ ዘበበራ ያለ እንደወጣ ወደ ቤት ሳይመለስ ፍየለችን መንገድ ላይ ጥሎ ቤተሰቦችን ሳያገኝ መንገድ እንደጀመረና ከባለቤትና ልጆቹ ከሁለት ወራት በኋላ እንደተገናኙ ይናገራል
ቀኑ እንኳን በቼክ ተክስ ለግን ወዲያው ነው ተኩስ እየገፋ ሲመጣ ለሁለት ለሶስት ቀን ብለን ወደ ጫካው ወጥተን ነበር ከዚያ በኋላ እየረፋ ሲመጣ ወደ ድሪስ የተጀ ወሪው ወደ አድካይ ወሪው ከሆሞራ ተይዞ ወደዚህ እየገፋ ሲመጣ እኔ በመኪና ተሳፍሬ መቀሌ ገባሁ። ባለቤቴ ደግሞ ግማሹ በእግሯ ግማሹ በመኪና አክሱም ገባች። በሁለት ወር ውስጥ ነው የተገናኘነው። ሁለት ወር እዚያ ባለቤቴ ወንድማችን አለ እዚያ ሄዶ አመጣት። እኔ ከውቅሮ ሄጄ ወደዚህ አመጣኋት። የመቀሌ ህዝብ ልብስም ሆነ ቀለብ ሆነ እስከዚህች ሰዓት እየሰጠን ነው። እዚህ ከመጣን ሁለት ጊዜ ነው ማረት የሰጠን ስንዴ። ከዛ ውጪ ያየነው እርዳታ የለም። ለአንድ ሰው 15 ለወር ነው የሚሰጠው። ዳብል ግን 30 30 አድርጎ ነው የሰጠን ለሁለት ወር እያለ። እስካሁን የተቀመጥነው ግን 6 ወር ነው። 6 አካባቢ ይደርሳል ማለት ነው ከመጣን ጊዜ ጀምሮ።
በክሳነት ትምህርት ቤት ተጠለው ለሚገኙ ተፈናቃዮች ለማገዝ በራሳቸው ተነሳሽነት ፋርማሲ መስራች ህክምና ከፍተው ከተፈናቃዮች ጎን የቆሙ የኤፍሬም ሙላት ነው።
እኛ እዚህ እየሰራን ያለነው አሁን ተስፋ በመስጠት ነው። ለታካሚዎች ተስፋ በመስጠት ነገ ብሩ ይሆናል፣ ነገ መድኃኒት ታገኛላችሁ፣ ነገ ምርመራ ታደርጋላችሁ በሚል ነው እንጂ መድኃኒት እየሰጠን አይደለም። መሳሪያም ያን ያህል ብዙ መሳሪያ ኑሮን አይደለም፣ ትንሽ ነው ያለን። አሁን ግን ያው የችግር እንዲፈታ ከተፈለገ ግን ያው መድኃኒት መቅረብ አለበት፣ የህክምና መሳሪያዎችም ብዙ መቅረብ አለባቸው ብዬ ነው የማስበው። በተረፈ ግን እኛ እዚህ ስላለን ህብረተሰቡ እየተጠቀመ ነው ማለት ግን አይደለም። ማለት እናደርግለት ነገር በጣም ትንሽ ስለሆነ ዝም ብለን እዚህ እየተንቀሳቀስን ችግሩን እያወራ ነው እንጂ እንደ ኖርማል እንደ ህብረተሰቡ ነው እያወራን ያለው ነው እንጂ ብዙ ነገር አግዘነዋል ማለት አንችልም። አሁን ግለሰቦች ማለት አሁን ኤግዛምፕል እኛ እዚህ ያለን፣ ስለዚህ የሆኑ ፋርማሲዎች ምናምን ይመጣሉ ራሳቸው ማለት ነው። ስለዚህ የስኳር ታማሚ ማን ነው ይሉናል። አንድ ሁለት ሶስት አሉ የስኳር ታማሚዎች፣ እነሱን ነግራቸው ነው ምንድነው መድኃኒታችሁን ይለዋል። ፋርማሲ መድኃኒት ሲለው መድኃኒት ግስ ያመጣለታል ማለት ነው። ለአብነት ያክል እንኳን የሆነ አንድ ስኳር ተጠቃሚ ልጅ ያለው አባት ሁለት መድኃኒት ነበረው ቤቱና ለሁለት ወር የሚያክል ማለት ነው። ከዛ አንዱን እስኪ አንዱን ለልጄ አንዱ ደግሞ እዚህ ያለውን ተፈናቃይ ለሱ ልስጠው ብሎ መጥቶ ለይሆነ ልጅ አንድ መድኃኒት ሰጥቷል። እና እንዲህ ነው ያለው እገዛው እንጂ ከሌላ ወይ ኤንጂኦ እያገዘ ነው መንግስት እያገዛን አይደለም። እና ያለውን ነገር ግን ያው ከህብረተሰቡ ነው።
በቀጣይ ጊዜ እርዳታ በመስጠት የሚገኝ ማህበራዊ ረድኤት ትግራይና ይህንን ጉዳይ የሚመለከታቸው የመቀለ ማህበራዊ ጉዳይ ጽህፈት ቤት ለመነጋገር እሞክራለሁ። ተፈናቃዮች ለሰጡኝ ማብራሪያ እጅግ አመሰግናለሁ። አለም ፍትሃ ለአሜሪካ ሬዲዮ ከመቀለ።
አለምን እናመሰግናለን። ተፈናቃዮቹ የእርዳታ አቅርቦት አለመኖርን አስመልክቶ እንደዚሁም በቀረበው ምግብ ላይ ያላቸውን የጊዜና የደህንነት ስጋት ቅሬታ አስመልክቶ ከሚመለከታቸው መንግስታዊና ሌሎችም የረድኤት ተቋማት ምላሽ አግኝተን ለማቅረብ እየጣርን ነው። እንደተገኘ እናሰማችኋለን።
Get out of sight.
የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ጋር ተናነሰ የዓለም ኢኮኖሚን አቃውሷል። ወረርሽኙ በተለይ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎችም ከገበያ ውጭ እንዲሆኑ አድርጓል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መሃል አንዱ በአሜሪካ ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል ሲሆን የድርጅቱ ባለቤት በርሳቤል መላኩ ድርጅቱ ከስራ ውጭ የሆነበትን አንድ ዓመት በሰሜን አሜሪካ ለሚኖረው ኢትዮጵያዊ ማህበረሰብ ነፃ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህን በጎ ስራዎቿንና ተቋሙን ወደ ስራ ለመመለስ የምታደርገውን ጥረት አስመልክቶ ስመኝሽ የቆየ አናግራታለች። ቀጥሎ ይቀርባል።
ጤና ይስጥልኝ፣ እንደምን አላችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች በርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁ። ቨርጂኒያ፣ ዲሲ እና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች፣ መማር የምትፈልጉ ሰዎች፣ ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው።
ቀደም ሲል የሰማችሁት በርሳቤል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ተሰስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከመታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቨርሳቤል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤቷና ያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች 4 አመት አስቆጥራለች።
ከባድ ነው ማለት እናትነቱ ራሱ አለ። ያው እኛ ነን ሞግሶቹ ምኛነን ቤተሰብ የምንሰራው ስራዎች ምኛነን እናቶችም ምኛነን ጓደኞችም ምኛነን ባላችንም አለ ለባለቤቶቻችን የምናረገው ነገር አለ ፋሚሊ አለ ለቤተሰብ የምናረገው አለና ብዙ ነገሮች አሉ። ሁላችንም አሜሪካን ሀገር ላይ ቢዚ የሚለው ነገር እንጠቀማለን። ግን የምወደውን ነገር ነው ያገኘሁት። የመጀመሪያ ነገር ለኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንድደርስ ነው ያደረገኝ። እኔ ደግሞ ሰው በጣም ወዳለሁ እና ያ ነው ትልቁ ነገር ብዬ የምለው።
ቨርሳቤልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል? ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው ቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው።
ከ215 በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር የተያያዙ ማለት ነው። ፓስፖርታቸውን እንዳይረሱ፣ የት ኤምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ እርጉዞች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎርም መሙላት አለባቸው ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን፣ ለአረጋውያን የሚሆን፣ እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ። እነሱን ይዘው ደግሞ ሰዎች ትራቭል ሲያደርጉ ምን ማድረግ አለባቸው፣ ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት፣ የሻንጣ አይነቶችን፣ እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረ እና ይሄ በጣም አንደኛ የኔ ቢዝነስን እንዲያድርግ አድርጎልኛል፣ ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ቫሊዩ የሚሰጠው ነገር ነው።
የኮሮና ወረርሽኝ ዓለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት አመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቨርሳቤል ስራ ግን አልተቋረጠም። ቬርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች።
ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራስ ያውቁምና እንደሱ አይነት አድቫይዞችን ሰጥ ነበረ። ኢትዮጵያ ኤርላይንስ እንደዚህ አይነት ህግ አውጥቷል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል፣ ስለዚህ ትኬታቸው እንደዚህ አድርጉ የሚሉትን ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ። እና ኢሮፕ ያሉትንም አረብ ሀገር ያሉትን የሁሉንም እያየሁኝ ሀሳቦችን እናገር ነበር። እና እንደዛ ነው ያደረግኩት።
ቬርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ-19 ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘች እና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቬርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል። ቤት ኪራይ መክፈል አቃታቸው፣ ኢንሹራንስ ለተቋረጠባቸው፣ ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ችላለች።
አንኢምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኢምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ። የቤት ኪራይ ተከፍሎላቸው ደውለው ያመሰግኑኛል። እና አንድ የማረሳው አቶ መሐመድ የሚባሉ ሰውዬ ናቸው የደወሉልኝ። በጣም የሰውዬው ምርቃት መቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ እና በጣም ገረመኝ። ገባሽ? ለኔ ያ ነው ትርፌ፣ ያ ነው በቃ በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግማ የሚሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚህ በላይ የሚያስደስተኝ ነገር የለም። እና አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም ተንበርክኬ ነው ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ። እና በጣም ብዙ መረቀችኝ። እና አሁን ይህን በገንዘብ ቀይራለሁ አልቀይረው? ዩካንት ሰው ማፍራት ቀላል ነገር አይደለም።
ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቬርሳቬል ያነሳንላት ጥያቄ ነበር።
ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁ። ብዙዎቻችን ይህንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው? ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁኝ። አንዳንዱ ሰው የሚፈልገውን ነገር ጉግል አድርጎ ሊያገኝ ይችላል፣ ግን ከሌ ነግሮኛል፣ ኦኬ ከሌማ ካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም። ያ በጣም 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 ይጎዳናል።
ቬርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንድ ይፈትናታል።
አረብ ሀገር ያሉትን ሰዎች ስሰራ ሰዓታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው። እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር። እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበር። እና አንድ ጊዜ በጣም ቶሎ ቶሎ እያልኩ ቪዲዮ በምሰራ ሰዓት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቃ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚስ አደረጉ ማለት ሰዎቹ ያ ብር አይሰጣቸውም ማለት ነው። እና የዛን ያህል ነበረ የምሰራ። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎችን ያሳለፍኩት፣ እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋቸው የነበረው። እና
ቅንነት ትልቅ ዋጋ አለው ትላለች ቬርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ ዓመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ እሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። ካምሷ ጀርባ ኤደን ሀፍታሙ የተጻፈ በይዘትና ቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ እረፍት የሚነሷትን ጥያቄዎች ምርስ ለማግኘት ከማህበረሰብ ወግ ከአስተሳሰብና እምነት ጋር የምትታለም ገጸ ባህሪን ፈታኝ ጉዞ ይተርካል። ሀፍታሙ ስዩም ከደራሲዋ ኤደን ሀፍታሙ ጋር ያደረገው ቆይታ ቀጥሎ ይሰማል። ሀፍታሙ በቅድሚያ ያቀረበው ጥያቄ የመጽሐፉ ዋና ገጸ ባህሪና ደራሲዋ ያላቸውን ግንኙነት የተመለከተ ነበር።
በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር በፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙ አህን ወይም ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለሁት። ግን ብዙዎቹን ቫሊዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ህይወታችን፣ እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላው ምን ሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለኩትና ደስታዬ እሱን የተሸከመችው ግትር ነች፣ ሀቀኛ ነች የሚባል የማይባል ነገር ብላት መርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች እሱ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃልና እሱን አቅፋ ይዛልኝ ያለች ለዛ ነው የመረጥኳት።
ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለኔ እንቢተኛ፣ አመፀኛ፣ ሀቀኛ፣ አፈንጋጭ፣ ግትር፣ የተዘባረቀባቸው፣ የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ የኔ እምነት ነው። እናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛው መብደት ከጤናማነት ብዙ የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽጣላ ሰፈፍ በቀለ ብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው፣ አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራስ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል። ከሶስተኛዎቹ ጋር ግን ብዙም መጋራው ነገር አለ። አመፀኛ ነኛ። መልካም፣ አመፀኝነትሽን ተቀብለሽዋል ይመስለኛል። የራሱ ብዙ ግጭቶች ይዞ ቢመጣም አስመስጌና ተመሳስዬ የውሸት ከመኖር ከመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም መርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግስትን የሚያሰጋ የአመፅ ጥንስስ ውስጤ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል።
እንደሰማሁት ከአመፅዋ ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውሎች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከትስ አለው ወይ?
በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ ምንሰራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መጥቶልህ ያንተ ስራ ብዙውን ማውረድ እና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፌር እንዳያደርግ ሞክሬያለሁ። ግን እንደዛም ብትሞክር አሻራህ መውጣት አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘስተሄድ ሰው ስታቀው ድረስ ሲለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ዱንያ ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በመናምን አለሁኝ ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ። ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ? ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ የማስበው እሱን ነው እና አዲስ ቅርጽ ነው። የተለያዩ የስነ ጽሁፍ ሰዎችም አዲስ ቅርጽ ነው፣ የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባለን ቁጥር ራሳችንን የመግለጽ ነፃነታችንን እያፈነው እንሄዳለን ብዬ አምናለሁ እና እንደውም ብዬው ነበረ ኢንተርቪው ላይ ለነፃነት ለሚጽፍ ሰው የመጽሐፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነፃነት እየጻፍክ ለስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ። እና ከነ ፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል።
ኤደን፣ የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመጽ የገባችውን ደስታዬን ያስተዋውቀናል። ከአመጽ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽው ብርሃናማ መልእክት ጥቂት ንገሪን።
በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ፣ ይሄ ነገር ተደረገብኝ፣ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክቲም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሮን አቅሙ ኖሮን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው፣ እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለ የህይወት ኤክስፒሪየንስ ነው እዚህ ላይ የሚነሳው እና አንዲት ፈተና መጣችብኝ፣ ትልቅ የሆነ ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ እኮ ነው እዚህ ያቀረውት፣ ይሄ ነገር ስለተበላሸብኝ ነው፣ ይህ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራል። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለእኔ ይዞ የመጣው የሚል ያችን እይታ ብቻ ያችን ሀሳብ ብቻ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና ምን በለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው? ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛችሁ ሞመንት ይሄን ነገር እኔን ለመጉዳት አይደለም፣ በምንም አይነት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው የማደጊያ መንገድ በለው ሌላ እይታ በለው የማያ አቅም ይኖረዋል። እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብን የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌራ አለ፣ ሁለተኛውን ብንከፍተው ሌላ ሽፋን አለው። እና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ማናችንም ላይ ፈተና ይጥልብናል ብዬ አላምንም። ማለት እኛን የሚያፈጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምንም። እና ያንን እይታ ለመሳል ነው የፈለግኩት በዛ
ነገሮች እንዴት እንደተቀየሩ ለኔም ለሌሎችም ግልጽ አልነበረም። መቀየራቸው ግን እንደ ጧት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሐሳቦች በፈልጋቸው እንኳን አልመጣሉ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴን የምትለውን ሰማታለሁ። እታዘዛለሁ። በመስማት ውስጥ ተቀመጣለሁ። ከመጽሐፍ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባኝ። በህይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመጽ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ እንድጨብጥ አግዞኛል። በመታፈን ውስጥ ነጻነት አግኝቻለሁ። በህይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል።
መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸባሪና ደስታይና ፋሲካ ራሳቸው ደስታይና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይሄን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማድረስ ያለውን ጠቀሜታ ያሰብሽ ነበር ወይ?
በጣም እንደሱ ያሰብኩ ነበር። ሁሉም ነገር ከሐሳብ ይጀምራል ብያምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሐሳብ ጽንሶ ሆነ አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሐሳብ ምናዳምጥበት ምንተረጉምበት ምንወስድበት መንገድ አንድን ሰው ያንድን ሰው አስተሳሰብና እይታ መልክ ያዝዛል። ከዛ ዙሪያ ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የሥራ ቦታውን ክልሉን እያለ አገር ድረስ ይደርሳል እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው፣ እንደ አየር ላይ እንዳለ እንደምናፈው ነገር ካየ ነው ከሐሳብ ይጀምራል። መልካም ሐሳብ፣ ጥሩ ሐሳብ፣ ጥሩ ድርጊት ከሐሳብ ነው የሚጀምረው ብያምናለሁ። እና መደማመጥ የሚለው ያነሳኸው ነገር በቀን ተቀን ስንነጋገር ከመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ ራሴን ማድመጥ መጀመሪያ ራሴን ሳዳምጥ አንተን ለማድመጥ ሰፊ ልብ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ ስኬልም ባናስባቸው እንደዛ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራልና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለና እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም ለአካባቢ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖራል ይገምታለሁ።
ፋሲካ መስማት ብቻ ናት ለኔ የሚሰጠችኝ ትልቁ ህክምና። አድምጦ ሌሎችን እንዲያደምጡ ተጽኖ መፍጠር ነው። በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም፣ ህይወት እንደፈቀደች እንድትፈስ መፍቀድ ነው። እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው። በዚህ ዘመን የተቸገርነው ማወቅ ሳይሆን አለማወቅ ነው፣ ሙሉነት ሳይሆን ባዶነት ነው። ገና ስንጀምረው ያልቃል። ሙሉነና አይቼዋለሁ፣ አውቀዋለሁ፣ አንብቤዋለሁ፣ ሰምቼዋለሁ። ምን እንደምናቅ ግራ ይገባኛል። ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት አለማወቅ ውስጥ ክፍተት አለ፣ ቀበል አለ። በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ። በባዶነት ውስጥ ሰፊ ሜዳ አለ፣ የማናውቀውን የምናይበት፣ የምንረዳበት፣ የተረዳነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ። የስሜት ህዋሶቻችን ክፍት ይሆናሉ።
ኤደን ከመጽሐፍሽ መውጣት በኋላ ያገኘሽው አንባቢያን ምላሽ ምን ይመስላል? ለየት ያሉት አስተያየቶች ብታጋሪ።
በጣም ደስ የሚሉ ምላሾች ነው የሚመጡልኝ። አንድ ማላቀው ሰው ከማቀው ሰው ስልክ ወስደው ደወለልኝና አሁን ገና ጨረስኩት መጽሐፉን አለኝ። እሺ እኔ አላቀውና እሺ ደስ ይላል ምን አገኘንበት ስለ መጀመሪያ ሐሳቡ ለሞጨርሽ ማየትም ፈለኩኝና በጣም በብዙ ትግል ደበኩት አለ። ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው ሊገባ ሲል በቃ ሁለት ገጽ ስላንዱ ብዬ ቁጭ አልኩኝ። ሁለት ገጽ ይዤ ያነበብኩኝ ቆይ ትንሽ አጥር ብዬ ሌላ ሁለት ገጽ ጀመርኩና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። ነው በቃ ተሰብስበው ሳቁብኝ። ይሄንን መጽሐፍ ለማንበብ ነው ወርክሾፑን ተ እንደዚህ አረከው የቀረው ብለው በቃ በጣም ሳቁብኛልና ቆዩችን ሶስት ገጽ ልጨርስና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጽን ጨረሰና በመሃል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝና እንዴት በቃ እንዴት ስሜቱን ልቡን ነፍሱን ይዞት እንደነበረ የነበረውን የግል ኤክስፒሪየንስ እንትን አለኝ አካፈለኝ። አዎ ሌላ ብዙ የሚገጥመኝ ከሴቶችና በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስን ሴቶችንም ሐሳብና መንገድ ልክ እንደራሳቸው እንደህቶቻቸው ወይ እንደራሳቸው እንደም ከዛም ያለፈ አርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም ይሄ በወንዳዊ በማስኩሊን እንትላይ የታሰረ ሐሳብ ያላቸው ደግሞ ምስቶቻችንን ልታሳምሽብን ነው ሴቶቻችንን ልታሳምሽብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልእክት ግን በጣም ልቤን የነካው የአንዲት ቤልጅየም የምትኖር በሌሎች ጓደኞቹ ማቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ እና ቃላቶች ነበር የሚቸግሩኝ፣ ቃላት አላገኝለትም ነበር ለዚህ ስሜት ለዚህ አስተሳሰብ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴን እንደዚህ ላወራዎች ይችላለ፣ ለልጆች እንደዚህ ልል ይችላለ፣ ጓደኞቼ እንዲህ አይነት ስሜት ስማቸው ቀላል ነው ቆይ ቁጭ በሉ ብዬ ልክ እንደ ቴራፒስት እንዲህ ላዋራቸው እችላለሁ። እና ያንን አቅም ያንን ድፍረት ሰጥቶኛል። በፊት ጠራጠር የነበረው ይሄ ነገር ልክ ነው እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል፣ ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰጥተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ።
ደራሲነቱ በተጨማሪ በሌላ ስራ ላይ የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው?
በጣም መልካም። እኔ ኮሚኒኬሽን ነው የተማርኩት። ሚዲያ ላይ የተወሰነ ጊዜ ሰርቻለሁ፣ ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት 5 ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከርና ከኮቺንግ ጋር የተገናኙ ስራዎች እሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ መርጣለሁኝና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁኝ ለሚመጡት ደንበኞቻችን ይህንን ብታነቡት እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ፣ የምታስተላልፍበት መንገድ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ።
አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ ኤደን። ከአመጽዋ ጀርባ ከአንባቢ ጋራ በደንብ አስተዋውቆሻል፣ ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀሽ ይሆን? በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምታያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው?
በጣም ከባድ ጥያቄ። እንደምጽፍ አውቃለሁ። በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጽ አላሳስኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ፣ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ እንጽፍ ይመስለኛል ደግሜ። ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሐሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃልና ሲመጣ ያንን ሐሳብ አመኝ ተቀብዬ የምሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን ልባችንን ቀልባችንን እንዲህ በደንብ አስረው የሚይዙን ሐሳቦች ሲመጡ ተረጋግተው ጊዜ ሰጥቶ ሐሳቡን ወደ ወረቀት ማውረድና ያንን መልካት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለሁና በዛ መልኩ ብሰራ ደስ ይለኛል።
ኤደን ሀብታሙ፣ ከአመጽዋ ጀርባ ስለተሰኘው መጽሐፍሽና ተያያዥ ጉዳዮች ሐሳብሽን ስላጋራሽን በእጅጉ በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽትም ይሁንልሽ ብያለሁ።
እኔም በጣም በጣም አመሰግናለሁ። መልካም ቀን እናንተም።
ውድ አድማጮቻችን፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።
ሬዲዮ ድምጽ አሜሪካ አገልግሎት ቋንቋ ትግርኛ